የሁለት ጎረቤታሞች ታሪክ ኢትዮጵያና ኤርትራ። ከትናንት በስቲያ የተጀመረ ቃለ ምልልስ ነው የምንቀጥለው። ዛሬ መሰንበቻውን አስመራ ላይ የታየው ታላቅ የደስታ ስሜትና ከዚያም ቀደም ብሎ በኢትዮጵያ የሆነው በሁለቱ ጎረቤት ሀገሮች በኢትዮጵያና በኤርትራ ጉዳይ አዲስ ምዕራፍ ከፋች ተደርጎ ተወስዷል። የተፈጠረውን ሁኔታ ምንነትና የቀጣዩን ሂደት አቅጣጫዎች ጨምሮ በርከት ባሉ ጭብጦች ዙሪያ የታሪክ ምልከታ ለመፈንጠቅ የታለመ ውይይት ነው። በኢትዮጵያና ኤርትራ ጉዳዮች ላይ ሰፊ ጥናት ያካሄዱት የታሪክ ምሁራን ፕሮፌሰር ገብሩ ታረቀኝና ፕሮፌሰር ሹመት ሲሻኝ ናቸው የውይይቱ ተሳታፊዎች። ፕሮፌሰር ገብሩ ቀደም ሲል በዩናይትድ ስቴትስ የኒውዮርክ ስቴት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉ የታሪክ ምሁር የግጭቶች ጥናት ባለሙያ ናቸው። በአዲስ አበባ ዩኒቨርሲቲም በተለያዩ ኃላፊነቶችና በመምህርነት አገልግለዋል። ፕሮፌሰር ሹመት በተመሳሳይ በዩናይትድ ስቴትስ ክሪስቶፈር ኒውፖርት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉና አሁን በዩናይትድ ስቴትስ ዓለም አቀፍ የትምህርት መርሃ ግብር አማካኝነት ባህር ዳር ዩኒቨርሲቲ በምርምርና በማስተማር አገልግሎት ላይ የሚገኙ ናቸው። የውይይቱ አዘጋጅና አቅራቢ አሉላ ከበደ ነው። ተከታዩን ክፍል ቀጥሎ እናቀርባለን።
ከታላቁ የደስታ ስሜት ባሻገር በታሪክ ግራና ቀኝ መመልከት የሁለቱን ህዝቦች ትስስርም ሆነ አጋጣሚዎች ትመለከታላችሁ። ፕሮፌሰር ሹመት ይህ የተለየ የሚሰኝ ክስተት አሁን እንዴት ሊሆን ቻለ? እንደምንስ ሊሳካ ቻለ? በርሶ እይታ።
በእኔ እይታ ይመስለኛል ይሄ ሁኔታ በተወሰነ ደረጃ የተወሰነ ታሪክ እና የተወሰነ ግንኙነት ፈጥረው የነበሩ ቡድኖች በፈጠሩት ምክንያት የተፈጠረ ግርዶሽ ነው። መረር ያለም መለያየት ነው የነበረ። ይህንን ግርዶች ዶክተር አብይ የከፈቱት ይመስለኛል። ይህም ሊሆን የቻለበት ኢህአዴግ ከተለያዩ አቅጣጫዎች የተሰነዘረበት ከፍተኛ የሆነ ጫና ከዚህ በፊት ያደርግ በነበረው አይነት ሁኔታ ሊያደርግ አለመቻሉ ነው። ከስር ሌላ ካልመጣ፣ ሌላ እይታ፣ ሌላ ግንዛቤ ያለው ኃይል ካልመጣ በስተቀር ያ ከዚህ በፊት የነበረው ሁኔታ ሊለወጥ አይችልም። በከፍተኛ አመራር የነበሩ ሰዎች ይህን ሁኔታ የፈጠሩት ሰዎች ናቸው። እነሱ ደግሞ አንድ ጊዜ አመለካከታቸውም በዚያ ሁኔታ ተመስርቷል። በአብዛኛው በስልጣን የመቆየታቸውም እድል ከዚያ ጋር የተሳሰረ መስሎ ይታያቸዋል። እንግዲህ ብዙዎቹን ያየን እንደሆነ ለሰላሳና ለአርባ ዓመት በዚያ ቦታ ላይ የቆዩ ሰዎች ናቸው። ስለዚህ አዲስ ሊታያቸው አይችልም። አሁን እንግዲህ የተፈጠረው ክስተት ምንድን ነው? ብዙ አጋጣሚዎች አንድ ላይ ተገናኙ። ከስር የተፈንቅሎ የተነሳው ተቃውሞ በየአካባቢው ያ ሁኔታ እንዳይቀጥል ግዳጅ ነው ያስቀመጠበት። ያ ግዳጅ ነው እንደነ ዶክተር አብይ እንደነ አቶ ለማ መገርሳ እንደነ ገዱ አንዳርጋቸው ያሉ እዚህ በመካከለኛ ደረጃ የነበሩ በእድሜያቸውም ከነዛ ዝቅ የሚሉ በአመለካከታቸውም ትንሽ ለየት የሚሉ ሰዎች እድል ያገኙት ከታች በተነሳው ጫና ምክንያት ነው እና ያ ቀደም ሲል የነበረው ሊቀጥል ባለመቻሉ አሁን አዲስ ኃይል ወደፊት እየገፋ የመጣ ይመስለኛል። ያ ነው እንግዲህ ለአዲስ ክስተት በሩን የከፈተው። በተለይ ደግሞ ከፍተኛ የሆነ ራዕይና ከፍተኛ የሆነ ድፍረት፣ ለየት ያለ አመለካከት የሚጠይቁ ጥያቄዎች ናቸው እነዚህ። ድሮ እናደርግ በነበረው ሁኔታ እንዲህ ያሉ ቅራኔዎችን ልንፈታቸው አንችልም። የግድ አዲስ አመለካከት ያላቸው በአዲስ ሁኔታ ራሳቸውን ያዘጋጁ ሰዎች ትንሽም ድፍረታቸውን ከርዕዮተ ዓለም ታማኝነት ወጣ አድርገው ህዝባዊና ልባዊ ወደ ሆነ ሁኔታ ያነጹ ሰዎች ናቸው ይህንን አይነት ጫና ሊሸከሙትና ስበውም ወደ ዳር ሊያደርሱት ይችሉ የነበረ። ይሄ ሁኔታ ነው እንግዲህ እንደነ ዶክተር አብይ ያሉትን ኃይሎች ወደፊት ያመጣቸው። በተለይ ከኤርትራ ጋር ያለው ግንኙነት ብዙ ፈተናዎች የተጋረዱበት ስለነበረ ያንን አልፎ አዲስ ሂደት ለመጀመር ከፍተኛ የሆነ ድፍረት እንዲሁም ደግሞ ለየት ያለ እይታ የሚጠይቅ ነው። ያም የተከናወነ ይመስለኛል። ግን ስለ ታዲያ ወደፊት ያሉት ተግዳሮቶች ቀላል ናቸው ማለት አይደለም። ገና ብዙ ስራ ይጠይቃል። ገና ብዙ መፍረስ ያለባቸው ግንቦችም አሉ። ግን ጅማሬው እጅግ በጣም የሚያስገርም ነው። በአንድ ትውልድ እንኳን ይከናወናል ብለን ያልጠበቅነው ሁኔታ ነው እንዲህ ባሉ አጭር ጊዜያቶች በዚህ ፍጥነት እየተጓዘ የምናየው።
መልካም። ያልተጠበቁ ሁኔታዎች እየታዩ መሆናቸውን ሁለታችሁም በቀረበ እይታ ተመልክታችኋል። ፕሮፌሰር ገብሩ ወደ እርስዎ ነው የምመጣው። የተጻፈ ታሪክ የሚታይበትን ዘመን ብቻ ሳናይ ወደ ኋላ ብዙ መሄድ የሚቻለውን ያህል ታሪክ በፈታሽ አይን የሚቃኙ ጥያቄዎችን ማንሳትና እውቀትንም ማዳበር ማጎልበት እንደመሆኑ አንዳንድ ጊዜ እንደየጸሐፊዎቹ ፍላጎትና ማንነት የሚተነተንበት ሁኔታም ቢኖር ለሁሉም የሆነውን ነገር እስኪ እንመልከት። አሁንም ክስተቱ ጋር ቆይና ይሄ ክስተት ጊዜ ጠብቆ ወደ ኋላ ተመልሶ ማየት እንደሚጠይቅ ይገባኛል። እንደ ታሪክ ሰው ይሄ ክስተት በታሪክ ውስጥ ምን ቁልፍ ስፍራ ይኖረዋል ትላላችሁ? ፕሮፌሰር ገብሩ።
እሺ፣ አጠር ባለ መልኩ ለመልስና ሞክራለሁ። በታሪክ ወደፊት በሚጻፍ ታሪክ አሁን የተከፈተው ምዕራፍ ያለፈውን ምዕራፍ ዘግተን ወደ ሌላ ምዕራፍ የምንሸጋገርበት አመልካች ሂደት ሆኖ ይቀርባል እና አዲሱ አመራር በድፍረት እና በፍጥነት ይህንን የሰላም ጎዳና የሰላም ምዕራፍ በመክፈት አዲስ የታሪክ ሂደት የከፈተ መስሎ ይታየኛል። ይህ ወደፊት የሚጻፍ ነው። ካለፈው ታሪክ የሚለየውና አዲስ ምዕራፍ የሚሆነው ያለፈው ከቅኝ አገዛዝ ተጀምሮ ሁለቱን ህዝቦች ከፋፍሎ በባህል፣ በቋንቋ፣ በመልክዓ ምድር፣ በሃይማኖት፣ በማህበራዊ ኑሮ ከሁለት ሺህ ዓመታት በላይ አንድ ላይ የኖረውን ህዝብ ከፍሎ ከዛ በኋላ ደግሞ ኤርትራ ነጻነቷን ከእንግሊዞች የሞግዚትነት አገዛዝ ተላጣ ከኢትዮጵያ ጋር በፌዴሬሽን ስርዓት ተዋህዳ ለአስር ዓመት መቆየቷ የታወቀ ነው። ግርማዊ ቀዳማዊ አጼ ኃይለ ሥላሴ በሰላም ያገኟትን ኤርትራ ያንን ፌዴሬሽን በማፍረሳቸው ምናልባትም በመንግስታቸው ዘመን ከሰሯቸው ትላልቅ ስህተቶች አንዱና ዋናው ይሄ ይመስለኛል። 30 ዓመት ጦርነት ሀገሪቷን አደማት፣ አደቀቃት። ከ30 ዓመት ጦርነት በኋላ በአማጽያኑ አቸናፊነት እንደገና ነጻነቷን ተቀዳጅታ ከፌዴራል መንግስት የኢትዮጵያ መንግስት ለ7 ዓመታት በወዳጅነት አብራ ተጓዘች። እንደ ምክንያት ባድመ ጦርነቱን መጫሪያ ተሆን እንጂ ጦርነቱን ያመጡብን ታሪካዊ የሆኑ ከኢጣሊያን ቅኝ ግዛት አንስቶ የተወሳሰቡና የተወደራረቡ ምክንያቶች ናቸው። ፖለቲካዊ፣ ኢኮኖሚያዊ፣ ርዕዮተ ዓለማዊ፣ አጥባቂ ብሔርነትን እነዚህ የመሳሰሉትን ጦርነት ውስጥ ከተቱ። ያ ጦርነት አውዳሚ ጦርነት ፈጽሞ የሚያስፈልግ አልነበረም። በእልህ ተቆስቁሶ በእልህ የተካሄደ ጦርነት ነው። መጨረሻ ላይም በውጭ መንግስታት እገዛ ሁለቱ ይግባኝ የማይኖረው የአልጀርሱን ስምምነት ተፈራረሙ። የሄግ 3 ኮሚሽን በማቋቋም ማለት ነው። አንዱ መርማሪ ኮሚሽን ስራውን ሳይጀምር የከሰመ የጠፋ ነው። ሁለተኛው የገንበር ኮሚሽን፣ ሶስተኛው የካሳ ኮሚሽን ነው። ፍርዱ ለኢትዮጵያ መንግስት ያልተጠበቀ ነበር። ግን ይግባኝ የሌለው ፍርድ እንቀበላለን ብሎ ስለፈረመ ላለመቀበል ሌላ ብልሃት በጮሌነት የተላወሰ ብልሃት ፈጠረ። ይኸው ምንድን ነው? ፍርዱን እንቀበላለን ግን በመርህ ደረጃ 5 ነጥቦችን ያዘለ። ይሄ ከዓለም አቀፍ ሕግ አንጻር የሚቻል መስሎ አልታየኝም። እና ለዚህ ለ18 ዓመት ጉዞ ወይ ጦርነት ወይ ሰላም የሚለው ሁኔታ እንዲፈጠር ያደረገው የጎተተው የኢትዮጵያ መንግስት ነው የሚል አቋም ነው ያለኝ እና ከዚህ በኋላ እንግዲህ ይህንን ታሪክ ከሄድንበት በኋላ ዛሬ በዶክተር አብይ የተጀመረውን የተቀየሰውን ጎዳና መጨረሻው እንዴት እንደሚሆን ለመተንበይ የሚቻል አይመስለኝም። የታሪክ እሱን ለነቢያት ለጠንቋዮች እንተዋው። የታሪክ ተማሪዎች ደግሞ ነቢይም ጠንቋይም አይደሉም። ያለፈውን ጊዜ በጥልቀት ተመራምረው የሚኖርበትን ጊዜ ሁኔታ ለመረዳት የሚሞክሩ የሚጥሩ ናቸው። ከሙያቸው ወጣ ብለው የወደፊትን አቅጣጫ ለማመልከት ከመሞከር በስተቀር ስለ ወደፊቱ ትንበያ ውስጥ የሚገቡ አይደሉም። እና የኔ ምንድነው መደምደሚያው ጥሩ እንደሚሆን ተስፋ አደርጋለሁ። ግን አቀበትና ቁልቁለት መውጣቱና መውረዱ ቀላል አይሆንም።
ፕሮፌሰር ሹመት በጣም አስፈላጊ ነውና ይሄ ከታሪክ መማር ብለው ፕሮፌሰር ገብሩ ያነሱት ሐሳብ የመጨረሻው እድል የርሶ ይሁን ለዛሬው።
እሺ እንግዲህ የኢትዮጵያና የኤርትራ ግንኙነት ታሪክ ይያል እስካሁን ድረስ እንደ ታሪክ እየተጻፈም ስንሰማውም የኖር ነው። በአብዛኛው የተወሰኑ ሊሂቃን ብሶት ታሪክ ነው። ኤርትራ በነበረው የቅኝ ግዛት ታሪክ በአካባቢ የመካከለኛው ምስራቅ አገሮች ባላቸው ፍላጎትና ጥቅም አንጻር የብዙ ጥቅም የሚነካካበት ክፍል ነው የነበረ። ስለዚህ ያንን ታሪክ ያ ሁሉ የውጭና የውስጥ ፍላጎትና ብሶቶች በከፍተኛ ደረጃ ጫና አድርገውበታል። በአብዛኛው የዚህ ህዝብ ታሪክና የወደፊት እድልም ሲወሰን የቆየው በህዝቡ ተሳትፎ ሳይሆን እሱን እንወክላለን ብለው በሚናገሩት ሰዎች መሪነት በአብዛኛው የራሱ ፍላጎትና ጥቅም ወደ ሁለተኛ ደረጃ በወረደበት ሁኔታ ነው። እኔ መቼም ለመጀመሪያ ጊዜ ህዝቡ ታሪኩን ራሱ ጻፈ ያልኩ በቀደም ነው። ምክንያቱም አጋጣሚ አልተገኘም። እርግጥ በፌዴሬሽኑ ጊዜ የኤርትራ መማክርትና እንዲሁም አንዳንድ የዲሞክራሲ ተቋሞች ተጀምረው ነበረ። ነገር ግን አንደኛ ለፌዴሬሽን ያለው ግንዛቤ እንደዚያ ካለ ሀገርም ፌዴሬሽን ለመስራት ያለው ውሱን እድል፣ በንጉሱም ጫና ቅድም ፕሮፌሰር ገብሩ እንደተናገሩት በዚያ ምክንያት ያም ፌዴሬሽን እንዲሞትለት የሚፈልግ እንጂ ፌዴሬሽኑ ይጠቅመናል ብሎ የተከራከረለትም አልነበረም። በእውነቱ አብዛኛው ጥቃት የደረሰበት ፌዴሬሽኑ ቀዳማዊ ኃይለ ሥላሴ በተፈጠረው ቀዳዳ ነው የገቡ እንጂ ትልቁ ገዳይ እርምጃ የተወሰደው ከራሱ ከኤርትራ ኃይሎች ናቸው። ከሞተ በኋላ ነው አልቃሽ የበዛው እንጂ በመጀመሪያ ደረጃ ሁሉም እንዲቀበርለት የሚፈልግ ነበር። ቀዳማዊ ኃይለ ሥላሴም ያንን እንደ ራሳቸው ስልጣን ተቀናቃኝ አድርገው ይመለከቱት ስለነበረ በጉጉት ነው ይጠብቁ የነበረ ያንን ቀን። እውነትም ወዳጁ ሲጠፋ እሳቸው መጨረሻ ስርዓተ ቀብሩን ፈጸሙት። ያው ከዚያ በኋላ የመጣው ታሪክ ይሄ ነው። ከዚያ በኋላ እንግዲህ እናውቅልሃለን የሚሉ በአብዛኛው በግራ ክምት በማርክሲስት ሌኒኒስት ሪዮት የታነጹ መሪዎች ናቸው፣ ወይም ደግሞ የባህሪስት ፓርቲ ደጋፊዎች ናቸው። እንግዲህ የህዝቡ ምስሎት ዘን ወጣን ያሉት። ስለዚህ ህዝቡ በእውነቱ እውነተኛ ታሪኩን ተገንዝቦ እውነተኛ ጥቅሙን በመድረክ ላይ ለመግለጽ ሁኔታዎችንም እሱ በሚፈልገው መንገድ በፍላጎቱ ለመምራት ያለው እድል በጣም ውሱን ነበረ። አሁን እንግዲህ በአጋጣሚዎች ምክንያት በቀደም ህዝብ እንደዚህ ያለ መድረክ ሲያገኝ ምን እንደሚመኝ አይተናል። ያ እጅግ በጣም አክራሪ የሆኑ ድርጅቶች የሰጡት አይነት አመራር ከዚህ በፊት በታሪካችን አይተን የማናውቀውን መቀያየም፣ አይተን የማናውቀውን ጭካኔ ነው። መቼም ከልቤ እጅግ በጣም ያዘንኩበት ወቅት ቢኖር ኤርትራውያን የአይናችሁ ቀለም አላማረንም ብለን ልናባረራችሁም እንችላለን ተብለው ከኢትዮጵያ ሲባረሩ ነው። በመቼም ጊዜ እንዲህ ያለ ነገር በማንኛውም ኃይል እንደማይፈጸም እርግጠኛ ነኝ።
መልካም፣ ለሁለቱም የሚበጅ ሁኔታ ስፍራውን ይይዛል ብለዋል ፕሮፌሰር ሹመት። የቀደሙ ታሪካዊ ያሏቸው ስህተቶችም እንደማይደገሙ ያሉትን ተስፋ ገልጠዋል። ከታሪክ መማር ግድ ነው ያሉት ፕሮፌሰር ገብሩ በአጋጣሚ ዛሬ መቅረብ ያልቻሉትን የታሪክ ምሁራን አካተን እንቀጥላለን። በሁለቱ ሀገሮችና ህዝቦች ግንኙነት፣ የፖለቲካና የምጣኔ ሀብት እንዲሁም ማህበራዊ ህይወት አይነተኛ የሚሰኙ ለውጦች ሊያመጣ የሚችለውን በኤርትራ የፖለቲካ ምህዳር ላይም ሊያሳድር የሚችለውን ጫና ጨምረን እንመለከታለን። በዛሬው ግን ይህንን የምጥን ውይይታችንን በዚሁ ልንቋጭ ነው። ፕሮፌሰር ገብሩ ታረቀኝ፣ ፕሮፌሰር ሹመት ሲሻኝ እንግዶቼ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ።